palco. የዘመኑ ፍቱን የጭንቀት መድኃኒት ከቤልጂካሊ የስነምሮ ባለሙያዎች የመንፈስ ጭንቀት ማቃለያ ነው ብለው የሚያምኑበትን በመርምር የተፈተነ የማገገሚያ ተራፒ ለበሽተኞቻቸው ያዛሉ። እኔ ምንም የህክምና ጠቢብ ባልሆንም ከጭንቀት ባስቸኳይ የሚገላገሉበትንና እንዲያውም ዝናን ያተርፍሎታል ብዬ ያሰብኩትን ፍቱን መድኃኒት ለነግሮ ተዘጋጅቻለሁና ልብ ብለው ይከታተሉኝ። በተለያየ ምክንያት የመንፈስ ጭንቀት አለቦ ወደ ፓልቶክ ጥቅ ይበሉና ይሳደቡ፣ ጭንቀቱ ይለቆታል። ማንን ነው የምሳደበው ብለውም እንዳይጨነቁ፣ የሚሰድቡትን የፖለቲካ ድርጅት በመፈለክ መድከምም አይኖርቦትም። ያፓን ካላንዳሽ ተጠያቂነት መስደብ ይችላሉ። በዚህ ተጠያቂነት በሌለበት የፖለቲካ ትግል ውስጥ ከዚህ የበለጠ ወንጀል ቢሰሩ እንኳ ምንም ችግር አይገጥሞትም። ድርጅቱ መልስ ይሰጠኛል ብለው እንዳያስቡ፣ ድርጅቱ ወደ ሰፊ ነውና ምንም አይባሉም። እንዳጋጣሚ ተቃውሞ ከደረሰቦ ምንም እንኳ ከድርጅቱ ጋር ግንኙነት ኖሮት ባያውቅም ኢህአፓን ለናንተ ማንሰጣችሁ ብለው ይፎክሩ። ያ ካላዋጣዎት የሩቅ ዘመዴ በቀይ ሽብር ተገድሎብኛል ብለው ማሳበብ ይችላሉ። ካልሆነም ድሮ የኢህአፓ አባል ነበርኩ የሚለውን ይሞክሩ። ምንም ማረጋገጫ ስለሌለ ችግር አይኖርም። ኢህአፓን በምን ልውቀሰው ብለው ማያስቡ። የመሬት መንቀጥቀጥ፣ የመብረቅ መውደቅን፣ የሱናሚን፣ የጎርፍ መጥለቅለቅን፣ የግል ችግሮን ሁሉ ሊጠቀሙ ይችላሉ። ደጋፊ አጣለው ብለው እንዳያስቡ። በፈለጉት ሐሳብ ላይ ተጨማሪ የሚሰጡት ወያኔ፣ የወያኔ ደጋፊ ወይም አንጃ በኔ ይሁንቦ አያጡ። ስድቡ በድርጅት እንዳይሆን ከፈለጉ የኢህአፓ ከፍተኛ አመራር አባላትን መጠቀም ይቻላል። የድርጅቱ መሪዎችም ሥራ ይበዛባቸዋልና መልስ ከነሱ አገኛለሁ ብለው እንዳይጨነቁ። ከአፓ ከፍተኛ አመራር ውስጥ አቶ ያሱንና ወይም አቶ ፋሲካን ለእንደዚህ አይነት ዓላማ መጠቀም የተለመደ ነውና ሐሳብ አይግባው። ያፓን የወነጀሉት በሱናሚ በደረሰው ጥፋት ከሆነ ሱናሚውን ያስነሳው ያሱ ወይም ፋሲካ ነው ብለው ለማለት እንዳይፈሩ። ግለሰቦቹ ከዚህ ቀደም ያልተባሉት የለምና ይህንን ለማለት የመጀመሪያው አይሆኑም። ከዚህ በፊት ብዙ ወያኔዎች፣ አንጃዎች፣ ሀገሬ ካዱና ከጠላት ጋር የዶለቱ ባንዳዎች፣ የንጹሃን ደም በእጃቸው የሚገኝ የቀይ ሽብር ኮከቦች፣ የወያኔ ቀንደኛ አባላት፣ የደርግ አባላት፣ የደርግ ካድሬዎች ከዚህ የባሰ ስም ማጥፋት ስላካሄዱ ምንም የሚጨንቆት ሊሆን አይገባም። ይህንን አይነት ዘዴን ከዚህ በፊት ሌሎች ስለተጠቀሙበት መፍትሄው የተፈተነ ነው። ለእርስዎ ዋናው ቁም ነገር በተለያየ ምክንያት ከደረሰቦ ጭንቀት መዳን ብቻ ነው። ከሚስቶ ጋር ተጣልተው ሚስቶን መሳደብ በሕግ እንደሚያስቀጣ ስለሚያውቁ ፈርተዋልን? በዚህም ምክንያት ጭንቀት አለቦት? ችግር የለም። ፓልቶክ ይምጡና ሚስቶን ባሽሙር ይሳደቡ። ኢህአፓን እንደ ሚስቶ ይቁጠሩና ኢህአፓን ይስደቡ። ኢህአፓን እንደ ሴት ሊጠሯት ስለሚችሉ ምንም ችግር የለውም። ስለደረሰቦት ችግር እያነሱ በኢህአፓ ያሳቡ። ሚስቶን እንደ መስደብ በሕግ አያስቀጣዎትም። ሙልጭ አድርገው ኢህአፓን ይስደቧት። ይህንን ዘዴ ቢጠቀሙ ደጋፊ አጣለሁ ብለው እንዳይጨነቁ። ቢያንስ አንድ ያደፈጠ የኢሰፓ አባል የሚደግፉት አያጡም። ኢህአፓን በሴት ስም የሚጠሩ የቀይ ሽብር ኮከቦች በፓልቶክ ተሰግስገው ስለሚገኙ እንዲያውም አድናቆትን ነው የሚያተርፉት። ይህንን ይሞክሩት። ብዙዎች የተጠቀሙበት ስለሆነ ከጭንቀቶ ይድኑበታል። ባለቤቶ ጋር ጠባለዎት? ባለቤቶን መስደብ ይፈራሉ? በዚህም ጭንቀት አለቦት? ባለቤቱ የወንድ ትምክህተኛ ማለት ይፈልጋሉ? ይህስ ያስጨንቆታል? ምንም ችግር የለም። መፍትሄው ቀላል ነው። መጀመሪያ ወደ ፓልቶክ ብቅ ይበሉ። ባለቤቱ የኢህአፓ አባል ነበር ብለው ያስወሩ። የአሁን አባል ነው ማለት ካልደፈሩ የቀድሞ የኢህአፓ አባል ነበር ማለትም ይችላሉ። ቁም ነገሩ ኢህአፓን ለመስደብ ስለሆነ ልዩነት የለውም። ኢህአፓ የወንድ ትምክህተኛ ስብስብ ነው ብለው ይሳደቡ። ምንም እንዳይፈሩ፣ ደጋፊ ያገኛሉ። በዚህ ምክንያት ኢህአፓን የሚሳደብ ሌላ የተቋቋመ የፓልቶክ ክፍል አያጡም። እንደ ስድቦ ብዛት ደጋፊ ይኖረውታል። አንዳንድ ወንዶች እኛም ሴቶች ነን በኢህአፓ ትምክህተኝነት ተጎድተናል ብለው እርስዎን ቢደግፉ እንዳይደናገጡ። ጉዳዩ ለሁላችንም ያስደነቀን ነውና ይህንን በትዝብት በማለፍ የመንፈስ ጭንቀቶን ለማስወገድ ይጣሩ። የበሰለ ፖለቲከኛስ መባል ይፈልጋሉ? ይህስ ያስጨንቆታል? ምንም ችግር የለም። ያባለሉት ወደ ፓልቶክ ብቅ ይበሉና ከተማሪዎች ንቅናቄ ጀምረው መሳደብ ይጀምሩ። ከዛም መሬት ላራሹን ያጣጥሉ። ኢህአፓ ለታህሳሱ የመንግስቱ ንዋይ ንቅናቄ ተጠያቂ ነው ብለው ያውግዙ። እንዳይረሱ ሻዕቢያን ያቋቋመው ኢህአፓ ነው ማለት የበሰለ የሚል ስም ያሰጥቶታል። ኢህአፓ የጻፈው ነው ብለው አንድ መጽሐፍ ይጥቀሱ። የመጽሐፉ ስም እንዳያስጨንቆ የፈለጉትን ስም ይስጡት። ርዕሱ ግን በእንግሊዝኛ ብቻ ይሁን። በእኔ ይሁንቦ ፓልቶክ ላይ ብዙ የሚያነብ ስለሌለ ችግር አይገጥሞትም። ምናልባት የሚያነብ ግለሰብ ከተገጠመዎትም ጮክ ብለው የኢህአፓ አባል ነው አውቀዋለሁ ብዬ የለም፣ እነርሱ ናቸው መጽሐፍ የሚጽፉና የሚያነቡ ብለው ያሳጡት። በተማሪዎች ንቅናቄ ጊዜ ምን አስተዋጽኦ አደረጉ እንዳይባሉ እድሜውን ያሳንሱ። ያ ካልተቻለ ግን በዛ ጊዜም ቢሆን ሶሻሊዝምን እቃወም ነበር ይበሉ። እንዲህ ማለት በእርሶ ላይ የበሰሉ ነዎት የሚለውን ግምት ይጨምራል። ይህንን ብዙ ፕሮፌሰሮችና ዶክተሮች ስለተጠቀሙበት እንዳይጠረጥሩ። ምንም ቢሆን የግል ጥቅሞን ሲያሳድዱ እንደነበር እንዳያምኑ። ይህንን ከተናገሩ የበሰለ ፖለቲከኛ አያስብሎትም። በኢትዮጵያ ውስጥ የብሔርን ችግር የፈጠረው ዋለልኝ ነው ብለው ካማረሩ ብዙ ለማንበበው መረጃ ነውና እንዳይረሷት። ደርግ ስልጣን ላይ በነበረበት ጊዜ የኢሳፓ አባል ከነበሩ ያንን ይደብቁ። ይህ በህዝብ ዘንድ ተቀባይነትን ስለሚያሳጣዎት መጠንቀቅ ይኖርቦታል። ምናልባት በኢሰፓ አባልነቶ ሰማያዊውን ልብስ ለብሰው ያዩት ሰው በፓልቶክ ውስጥ አይታወቅምና ከተገኘ ልብሱን የለበሱት ደሞዞ ከ600 ብር በላይ ስለሆነ ተገድጄ ነው ብለው ያሳቡ። ይህንን በማለቶ እንዳያስቡ፣ እንኳን እርሶ መንግስቱ ኃይለማርያምም ትንኝ ገድዬ አላውቅም ብሏል። የመንፈስ ጭንቀቱ የተነሳው የእርሶ ንብረት የሆነው የፓልቶክ ክፍል ውስጥ ተሳታፊ ስላነሰው ነው? በዚህም ምክንያት የእርሶ ታዋቂነት እየቀነሰ ይሄዳል ብለው ፈርተው ነው? ችግር የለም። በፓልቶክ ክፍሉ ውስጥ በቀን አንድ ጊዜ ይምጡና ኢህአፓን ይሳደቡ። በነገራችን ላይ የተለመደውን ስድብ መድገም ሰውን ስለሚያሰለች አዲስ ስድብ ይፈልጉ። ለምሳሌ በቅርቡ ሃድሰን ወንዝ ላይ ላረፈ አውሮፕላን ምክንያት የሆኑት ወፎችን ያረባው ኢህአፓ ሲሆን ወፎቹን የለቀቀው የኒውዮርክ ኢህአፓ ኮሚቴ ነው ብለው ያውሩ። ትዕዛዙን የሰጠው ደግሞ አምባገነኑ ፋሲካ ነው ቢሉ አዲስ የከፈቱት ክፍል ይሞላሎታል። ተሳስተው ነገር አማረልኝ ብለው ፓይለቱን አምባገነኑ እያሱ ነበር እንዳይሉ። ፓይለቱ ጀግና ስለተባለ ከወያኔ ስለሚያጣላዎት ችግር እንዳይገቡ። ማሳሰቢያ፣ አዲስ ፓልቶክ ለሚከፍቱ በሙሉ የፓልቶክ ክፍል ከመክፈቶ በፊት ቀደም ብለው በዚህ መመሪያ መሰረት የተከፈቱትን ይጎብኙ። ይህንን ካደረጉ ከመጨነቅ ይድናሉ። ጭንቀቱ የተነሳው ወደ አዲስ አበባ የላኩት መኪና እንዳይገባ የወያኔ አባላት ጉቦ እየጠየቁ አስቸግረውታል። በዚህ ምክንያት የወያኔን ባለስልጣን መተዋወቅ ይፈልጋሉ? ወደ ባልቶክ ብቅ ይበሉና ኢህአፓን ይሳደቡ። ምንም ችግር የለውም። ወዲያው የወያኔ ባለስልጣን በጎን መልእክት ይልክሎታል። መተዋወቅና መኪናውን ማስገባት ይችላሉ። ይህ ቀላል ስለሆነ ብዙም አይጨነቁ። ወደ ኢትዮጵያ ለመሄድ ፈልገው ነገር ግን ከዚህ ቀደም በወያኔ ላይ በተደረገው የተቃውሞ ሰልፍ ስለወጡ ፍርሃት አለበት? በዚህ ጭንቀት ውስጥ ገብተዋል? ለዚህ መፍትሄ ስላለው እንዳይጨነቁ በቀጥታ ወደ ፓልቶክ ብቅ ይበሉ። ንግግሮን ከመጀመሩ በፊት ድምፅ መቅጃውን ፕሮግራም ያዘጋጁና መቅዳት ይጀምሩ። ኢህአፓን ይስደቡ። ከዛም ቢቻሎ ሁሉን ተቃዋሚ ድርጅቶች በገንዘብ ማጥፋት ይወንጅሉ። በቁርጠኝነት ወያኔ ከተቃዋሚዎች እንደሚሻል ያስረዱ። በሲዲ ገልብጡትና በእጆ ማስረጃውን ይያዙ። ቲኬት ቆርጠው ወደ አዲስ አበባ መሄድ ካለ ጭንቀት ይችላሉ። ቤት ኢትዮጵያ ውስጥ መስራት ፈልገው ግን ሁኔታው አልሳካ ብሎታል። በዚህም ተጨንቀዋልን? ጭንቀቱን ፓልቶክ ያስወግድሎታል። በቀጥታ ሲቪሊቲ ከሚባለው የወያኔ ክፍል ለጥቂት ሳምንታት ይመላለሱ። የወያኔ ሚኒስትሮች ሲመጡ አበባ ይበትኑ። በጽሑፍ ወያኔን ይደግፉ። እዚህ ላይ ተሳስተው ንግግር እንዳያደርጉ። በፖለቲካ አለመብሰሎን ካወቁ ወያኔዎቹ ምንም አይነት ጥቅም ላያካፍሎት ይችላሉ። በጎን አንዱ ሲጠጋዎት ብቻውን ያነጋግሩት። አሜሪካ የሚኖሩ ከሆነ ቢቻል በቅርብ አንድ የአሜሪካ ኮንግረስ አባል አውቃለሁ ይበሉት። አማርኛውን ያኮላጥፉ። አማራ መሆን ስለሚያስጠረጥሮት ይጠንቀቁ። አገሬ ኢንቨስት ለማድረግ እፈልጋለሁ ብለው ይንገሩት። ከዛ በኋላ መንገዱ ሁሉ ቀና ነው። አንዴ ወደ ሌላ ባለስልጣን ካስተላለፎት ምንም ችግር አይገጥሞትም። ትንሽ የገንዘብ ችግር ስላለበት በዚያ ምክንያት ጭንቀት ይዞታል? አይጨነቁ። ገንዘብ ለማግኘት ፓልቶክ ይሮዳውታል። ፓልቶክ ክፍል መጥተው ስለ ድርጅቶች አለመተባበር ችግር ያወሩ ወይም የወቅቱን አንገብጋቢ ጥያቄ ይዘው ይነሱ። ድል በቅርብ ቀን ላመጣላችሁ ነው ብለው ያውጁ። የመሳሪያ ትግል አለኝ ብለው ይዋሹ። ሳይደነግጡ የገንዘቡን ብዛትና የድሉን ቀን ይናገሩ። ለምሳሌ 500 ዶላር ከእያንዳንዳችሁ ከተገኘ በአንድ ዓመት ከስድስት ወር ወያኔን አጠፋዋለሁ ብለው ቃል ይግቡ። ከዛም እርዳታ ይጠይቁ። እዚህ ላይ መጠንቀቅ ያለበት ሁለት ነገር ነው። አንደኛው ገንዘቡን ያዥ ማድረግ ያለበት በቅርብ የሚያውቁትን ወዳጆን ብቻ ነው። ይህ ግለሰብ የዋህና ሰው አማኝ መሆን አለበት። ለምን? እንዴት? የሚል ጥያቄ የማይጠይቅ የነገሩትን የሚያምን መሆን አለበት። ስለ ገንዘቡ ስብሰባ የሚቃወሙትን ሁሉ በአስቸኳይ የኢህአፓ ሰርገገቦች ብለው ያጋልጡ። ይህንም በማለቶ የኢሰፓንና የወያኔን አባላት ድጋፍ በፍጥነት ያገኛሉ። ሁለተኛው ደግሞ ወያኔን በጣም መስደብ የለበትም። ምክንያቱም የተሰበሰበውን ገንዘብ በኋላ ኢንቨስት ለማድረግ ወደ ወያኔ መግባቱ ስለማይቀር ከወያኔ ጋር በጣም ጥርስ መናከስ አያዋጣም። ከዚህ በፊት ቅንጅትን ደግፈው እንደነበር ባጠገበው የሚኖር ወያኔ ያውቃል? አይስጉ። በቀላሉ ጭንቀቶ ሊወገድ ይችላል። ለዚህ ወደ ግንቦት ሰባት ፓርቲ ወደሚደግፉ ፓልቶኮች ብቅ ይበሉ። ከዛም ዶክተር ታዬ የኢህአፓ አባል ናቸው ብለው ይወንጅሉ። እነዚህ ክፍሎች በኢሰፓ የቀድሞ አባላት ስለተሞሉ እርሶ ማን እንደሆኑ አይጠየቁም። ብርቱካንን ሳያነሱ ፕሮፌሰር መስፍንን ይደግፉና በዛው ተሻግረው አረናን አድንቀው ስየን ያሞግሱ። ንግግሮን ቀርተው ያዙ። በንግግሮ ውስጥ የሚኖሩበትን አካባቢና ስለ እርሶ ትንሽ ይግለጡ። በእኔ ይሁንቦ በአካባቢው የሚኖረው ወያኔ ከዛ ንግግር በኋላ ሰላምታው ይለወጥብዎታል። የወያኔ ተወካዮች በግልጽ ስለ እርሶ መረጃውን ማስተላለፋቸው አይቀርምና አይስጉ። ያለበት ችግር ከላይ ከተጠቀሱት ውስጥ ከሌለ ወደ ፓልቶክ ይውጡና መልሱን ይፈልጉ። እንደ እርሱ አይነት የጭንቀት በሽታ ያለበት አያጡም። በእጽ ደንዝዘው ሞት ለሀባ ሲመኙ የነበሩ በሽተኞች እንኳ ደጋፊ አግኝተው በእጽ አዶ ከብሬ ሲጨፍሩ፣ በወያኔና አንጃዎች ተከበው ሲደሰቱ እንዳመሹ ልነግሮት እወዳለሁ። ይበርቱና በፓልቶክ ውስጥ ጥምቀቶን ያስከብሩ፣ ጭንቀቶን ያስወግዱ። ለእርሶ ሆዶ ነው አገሮ፣ ለሌላው አይጨነቁ። ወያኔ ከወረደ ደግሞ ለሚቀጥለው መንግሥት ለማደር የሚያስችሎትን መመሪያ ይዘጋጅሎታል። እስከዚያው በሰላም ይክረሙ።